የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የኢትዮጵያን የዘፈን ደረጃ የቀየረን እንኳን በዛ በራሱ ጊዜ ከኋላው ለመጡት ድምፃውያን መስመር አስምሯል። በቃ ምንም ጥያቄ የለውም። ለዚህ ነው እኮ እንግዲህ ከመድረክ ከወጣ 37 ዓመቱ ነው። እንደ ብረት ጸንቶ የኖረው ስራው
በሙዚቃ ስራዎቹ ዝናው እጅጉ በገነነበትና ከእውቅና ማማ በወጣበት ዘመን ብቻ ሳይሆን
እውቅናው ጣሪያ በነካበት በዚያው ዘመን የዘፈኑን ዓለም በቃኝ ብሎ እድግፍ አድርጎ ከሄደም በኋላ
ስራዎቹ የራሳቸው በሚመስል ዘይቤ እንደተወደዱ የዘለቁለትን
በቅርቡ ከዚህ ዓለም በእውነት የተለየውን የቀድሞውን እውቅ ድምፃዊ
ወደ መንፈሳዊ ሕይወት ካዘነበለም በኋላ ዘማሪ የነበረውን ሙሉቀን መለሰን
ሕይወትና ሥራ በምሽቱ ቅንብራችን እንዘከራለን።
በሙሉ ቀን የሙዚቃ ህይወት ጅማሮና ስራዎች ውስጥ በየበኩላቸው ሁነኛ ስፍራ የነበራቸው ሁለት እውቅ ከያንያን ጋብዘናል።
በሙዚቃው ዓለም ውስጥ የነበሩና የሱን መሰል መንፈሳዊ የህይወት መንገድ የተከተሉ ስለ ሙሉ ቀን መንገድ የሚነግሩን እንግዳም አሉን።
በቅርቡ ሌላም እውቅ የጥበብ ሰው አጥተናል።
የዘመናዊ ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የጥበበ የተለየ ነበረ። ጥልቀት፣ ርቀት፣ ስፋት ሁሉ ይፈጥር ነበር። ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የሚለው ጥበበ እዚህ ላይ ነው።
አንጋፋው ሰዓሊ ጥበበ ተርፋ ከዚህ ዓለም በሞት ከተለየ ጥቂት ቀናት ተቆጠሩ።
ከሰዓሊና የሥነ ጥበብ ታሪክ አዋቂው አቶ ሰየ ገብረ መድንና ከቅርብ ቤተሰቡ አንዱ አቶ ተፈራ ደምሴ ጋር በሚኖረን ቆይታ
የጥበበ ተርፋንም ሕይወትና ሥራ ዛሬ እንዘከራለን።
እሁድ ሚያዝያ 6 2016 ዓ.ም ሰላም ጤና ስጥልን፣ እንደምንሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች ቆንጅ ይታየና
አሉላ ከበደ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቆን
እንደምን አመሻችሁ አድማጮቻችን። ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢራን በእስራኤል ላይ ያደረሰችውን ግዙፍ የአየር ድብደባ አውግዘው በቀጠናው የሚገኙ የሀገሪቱ ጦር ስምሪቶች ሁሉንም በሚባል ደረጃ በእስራኤል ላይ ተነጣጥረው የተወነጨፉ ድሮንና ሚሳይሎችን መጥተው ለመጣል እገዛ እንዳደረጉ አስታውቀዋል። ጥቃቱ ለስድስት ወራት የዘለቀውን መካከለኛው ምስራቅን ያዳረሰውን ግጭት የበለጠ እንዳያስፋፋው ስጋት ፈጥሯል። ባይደን አሜሪካ ለእስራኤል ደህንነት ያላትን የማይናወጥ ቁርጠኝነት በድጋሚ ለማረጋገጥ ቅዳሜ አመሻሹን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔትንያሁንን በስልክ ማነጋገራቸውን አስታውቀዋል። ከዚህ በተጨማሪም ፕሬዚደንት ባይደን ለኢራን ፈር የለቀቀ ጥቃት የተባበረ ዲፕሎማሲያዊ ምላሽን ለማስተባበር ለቡድን ሰባት ሀገራት መሪዎች የጋራ ጥሪ እንደሚያቀርቡ ተናግረዋል። የኔ ቡድን በቀጠናው ከሚገኙ የእነሱ አቻ ቡድኖች ጋር ይነጋግራሉ፣ ከእስራኤል መሪዎች ጋርም የቅርብ ግንኙነት ይኖረናል ብለዋል ባይደን በመግለጫቸው። በእኛ ኃይሎችም ሆነ ተቋማት ላይ ጥቃቶችን ባንመለከትም ሁሉንም አይነት ስጋቶችን በንቃት እንከታተላለን። ህዝባችንን ለመከላከል ሁሉንም አይነት አስፈላጊ እርምጃዎች ለመውሰድ ወደኋላ አንልም ሲሉ አክለዋል ባይደን። ኢራን በእስራኤል ላይ 200 ያክል ሚሳይሎችና ድሮኖችን ወይንም ሰው አልባ አውሮፕላኖችን ካስወነጨፈች በኋላ ባይደን ቁልፍ የሀገሪቱ ተቋማት መሪዎች የሚቀመጡበትን አስቸኳይ ስብሰባ ለመታደም ወደ ዋሽንግተን ቅዳሜ ጠዋት ተመልሰዋል። የመጀመሪያዎቹ የጥቃት ምልክቶች በቀጠናው ሰማይ ላይ ከታዩና ከፍተኛ ድምፅ ያለው የአደጋ ጊዜ ደወል በኢየሩሳሌምና በሰሜን እስራኤል ከተስተጋባበት ጊዜ አንስቶ ጥቃቱ ከዩናይትድ ስቴትስ አጋሮችና ሰብአዊ ድጋፍ ባለስልጣናት ውግዘት ተከትሎታል። የኢራን ባለስልጣናት በአውሮፓውያኑ ሚያዝያ 1 እስራኤል ሶሪያ ደማስቆ በሚገኘው የኢራን ቆንስላ ላይ ላደረሰችው ጥቃት የአጸፋ እርምጃ እንደሚወስዱ ቀደም ባሉት ቀናት ሲናገሩ ቆይተዋል። ኢራን ያደረሰችውን ጥቃት በመከላከል ረገድ የአየር መከላከያዎቿ ስኬታማ እንደነበሩ እስራኤል ተናገረች። ቴህራን በበኩሏ እስራኤል አጸፋ ከወሰደች ተጨማሪ ጥቃት እንደምታደርስ አስጠንቅቃለች። ኢራን ቀንደኛ የጦር ኃይል እስላማዊ አብዮታዊ ጓድ ባወጣው የቅድመ ንጋት መግለጫ ከኢራን ግዛቶች ወደ እስራኤል ሚሳይሎችና ድሮኖችን ማስወንጨፉን አስታውቀዋል። የአሁኑ ጥቃት የኢራን ባለሥልጣናት ደማስቆ ውስጥ ከፍተኛ የጦር መሪዎችን እንደገደለ ለተናገሩለት የሚያዝያ አንድ ጥቃት አጸፋ እንደሆነ ጓዱ ተናግረዋል። እስራኤል ጥቃቱን ስለማድረሷ ማረጋገጫም ሆነ ማስተባበያ አልሰጠችም። የእስራኤል መከላከያ ኃይል ቃል አቀባይ ዳንኤል ሃገሪ በዛሬው ዕለት እንዳስታወቁት ከየመንና ከኢራቅ የተነሱትን ጨምሮ ኢራን ከ300 በላይ የሚበልጡ ተወንጫፊዎችን ወደ እስራኤል ተኩሳለች። ከነዚህ መካከል 99% በእስራኤል የአየር መከላከያ ስርዓት ከሀገሪቱ የአየር ድንበር ውጭ መመከታቸውን ተናግረዋል። የእስራኤል አየር መንገድ ባለሥልጣን በበኩሉ ዛሬ ባወጣው መግለጫ የእስራኤል አየር ክልል ዳግም ክፍት ሆኗል፣ ከቴላቪቭ ቤንጎሪዮን አየር ማረፊያ የሚደረጉ በረራዎች ሊቀየሩ ይችላሉ። ኢራን እስራኤል ለጥቃቶች አጸፋ እንዳሰጥ አስጠንቅቃለች። ለአሁኑ ጉዳዩ እንደተጠናቀቀ ይቆጠራል ሲል በኤክስ ማህበራዊ ድረገጽ ላይ መልእክቱን ያሰፈረው በተባበሩት መንግስታት ድርጅት የኢራን ልዑክ፣ ይሁንና የእስራኤል አገዛዝ ዳግም ስህተት ቢፈጽም የኢራን ምላሽ በጣም የከበደ ይሆናል ብሏል። ይህ በእንዲህ እንዳለ የቡድን ሰባት ሀገራት መሪዎች ኢራን በእስራኤል ላይ ስላደረሰችው ጥቃት ለመወያየት በዛሬው ዕለት የቪዲዮ ስብሰባ እንዳካሄዱ ተሰምቷል። ዩናይትድ ስቴትስ፣ ጃፓን፣ ጀርመን፣ ፈረንሳይ፣ ብሪታንያና ጣሊያን ያካተተውን ቡድን ለስብሰባ የጠራችው ተረኛዋ የቡድኑ ሰብሳቢ ጣሊያን ናት። ኢራን በግዛቷም ሆነ በእስራኤል ላይ ያደረሰችውን የአየር ጥቃት በተቀናቃኞቹ የቀጠናው ኃይሎች መካከል ያለው ግጭት መባባሱን አመልካች ሆኗል። የአሜሪካ ኃይሎች እስራኤልን የሚያግዙ እርምጃዎችን እንዲወስዱም ገፋፍተዋል። የኒጀር ወታደራዊ አገዛዝ ሀገሪቱ ከዩናይትድ ስቴትስ ጋር ያላትን የጦር ውል በማቋረጥ የሩሲያ ጦር አሰልጣኞችን በተቀበለ ማግስት በመቶዎች የሚቆጠሩ የሀገሪቱ ዜጎች የአሜሪካ ወታደሮች ከሀገሪቱ እንዲወጡ የሚጠይቅ ሰልፍ በመዲናዋ አድርገዋል። በማዕከላዊ ሚያሚ ላይ ክንድና ክንድ የተቆላለፉ የኒጀርን ሰንደቅ ዓላማ የሚያውለበልቡ ዜጎች ያደረጉት ሰልፍ ባለፈው ዓመት ወታደራዊ ኃይሉ ስልጣን በመፈንቅለ መንግስት ከተቆናጠጠ በኋላ የፈረንሳይ ጦር ከኒጀር እንዲወጣ የገፈውን ጸረ ፈረንሳይ ሰልፍ አስተዋሽ ሆኗል። መፈንቅለ መንግስቱ ከመደረጉ በፊት ኒጀር 10 ዓመታትን ያስቆጠረውን በምዕራብ አፍሪካ እስላማዊ ኃይሎችን ጥቃት ለመመከት ፈረንሳይና ዩናይትድ ስቴትስ የጦር መንደራቸውን የተከሉባት ቁልፍ የጸጥታ አጋር ነበረች። ይሁንና አሁን ላይ የጎረቤት ሀገራቱ ማሊና ቡርኪና ፋሶ የጦር አገዛዞችን የተቀላቀለችው ኒጀር አዳዲስ ባለሥልጣናት ከምዕራቡ ዓለም አጋሮች ጋር የተደረጉ የጦር ስምምነቶችን ቋጭተዋል። ከቀጠናው የፖለቲካና ኢኮኖሚ ተቋም ኢኮዋዝ በመውጣት ከሩሲያ ጋር ግንኙነታቸውን አጠናክረዋል። ረቡዕ ዕለት የሩሲያ ጦር አሰልጣኞችና መሳሪያዎች ኒጀር መድረሳቸው የጁንታው አስተዳደር አፍሪካ ውስጥ ያላትን ተጽዕኖ ፈጣሪነት ለማጎልበት ከምትሻው ሞስኮ ጋር የቅርብ ትብብር ለማድረግ ያለውን ዝግጁነት ያሳያል ተብሏል። በተቃውሞ ሰልፉ ላይ ጥቂት የሩሲያ ሰንደቅ ዓላማዎች ታይተዋል። ይሁንና አንዳንድ ዜጎች ለሮይተርስ እንደተናገሩት አቀባበል የተደረገለት የሩሲያ መከላከያ ድጋፍ በኒጀር ውስጥ በቋሚነት ስፍራ እንዲሰጠው አይፈለግም። ሱሌማኒ ኦስማኒ የተባለ አንድ ተማሪ ፈረንሳይ፣ አሜሪካም ሆነ ሌሎች ሀገራት በዚህ መንገድ ነበረ ኒጀር ውስጥ የተቀመጡት፣ ከጦር ትብብር ተነስተው የሀገራችንን ሰፊ ክፍል ይቆጣጠራሉ ብሏል። የዩናይትድ ስቴትስ ወታደሮች ኒጀርን ይለቁም እንደሆነ ከለቀቁም መቼ እንደሚለቁ እስካሁን ግልጽ አይደለም። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ዘገባዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
እሁድ ሚያዝያ 6 2016 ዓ ም በድጋሚ ጤና ይስጥልን፣ እንደምንሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታየነን። አሁን በመግቢያችን ያስተዋወቅ ነው የመታሰቢያ ቅንብር ነው። ቀዳሚው
ገና በለጋ ዕድሜው ከእውቅና ማማ ለመውጣት የበቃና ዝናው የገነነው የቀድሞ ድምፃዊ ሙሉቀን መለሰ
መሰንበቻውን ነው ከዚህ ዓለም በሞት የተለየው።
መድረኩም በተቆጣጠረበት በዚያ በቀደመ ዘመን ብቻ ሳይሆን
የለም በቃኝ ይሄ አይደለም የኔ ምርጫዬ ብሎ የዘፈኑን ዓለም እርግፍ አድርጎ ትቶ ከሄደም በኋላ
እርሱን በተከተለው ትውልድ ዘመንም ስራዎቹ እንደተወደሱና እንደተወደዱ
ላለፉት በርካታ አስርት ዓመታትም እንደ አዲስ ደጋግሞ እንደተሰሙ ነው የዘለቁት።
የሙዚቃ ዓለም ጅማሬውንና የመንፈሳዊ ሕይወቱን ጨምሮ ሕይወትና ስራዎቹን ለምንዘከርበት ልዩ ቅንብር እንግዶች ጋብዘናል።
ከሁለገብ ከያኔ ያሉ ተስፋ ያበበና ዓለም ፀሐይ ወዳጆ ጋር የነበረንን ቆይታ እናስቀድም።
ሙልቀንን ጨምሮ የበርካታ ከያኔያን የጥበብ አባት ተደርገው የሚታዩት አቶ ተስፋዬ የክብር ዶክተሬት ተሸላሚ ናቸው።
ፍቅር ነው መውደድ ነው ግድም ይለማን ተስፋን ተስፋን ብቻ የሚያስ
የመጀመሪያውን ጥያቄ ለእርሶ ላድርግ አቶ ተስፋዬ። ገና በጨቅላ እድሜው ወደ ሙዚቃው ዓለም የገባው ሙልቀን መለሰ ታሪኩ እንደሚያስረዳው ፓትሪስ ሉምባ በተባለው አዲስ አበባ ውስጥ በነበረው የምሽት የሙዚቃ ክበብ ውስጥ ይጫወት ነበር። ብዙም ሳይቆይ የፖሊስ ኦርኬስትራ የሙዚቃ ባለሙያዎች አይን ያርፍበታል። እናም እርሶን ጨምሮ የሙያ አጋሮቹ ወደ ስፍራው በመሄድ ኋላ ላይ ሙልቀንን የኦርኬስትራቸው አባል ታደርጋላችሁ። ለጊዜው የሙልቀንን የኦርኬስትራው ልምምዱንና አጋጣሚ የሚመለከተውን እናቆይና ወደ ክበቡ በሄዳችሁ ጊዜ በመድረኩ ያገኛችሁት ትንሹ ሙልቀን ምን አይነት ነበር? እስኪ ያን ገና በአፍላነቱ ሙዚቃ ያቀነቀነ ያገኛችሁትን ታዳጊው ሙልቀንን ያስተዋውቁን።
እንዳልከው ነው ሙልቀን መለሰ በዛን ጊዜ ከፋት 6 አመት አካባቢ ነው። እዚህ በጀፍሪ ሰፈር የወይዘሮ አስደር ቻዳምረው ዳንስ ይላል ፓትሪስ ሉሙምባ የሚባል እዛ ይጫወታል። እና እዛ የሚጫወት ጊዜ የወታደራዊ መኮንኖች ከደብረዘይት እየመጡ የራይዝ የባህራይ ኮማንዶዎች በቃ ከበውት ማታ ማታ አስጨፍሩታል።
ያ መኮንኖቹን የሚያዝናናውና የሚያስጨፍሩት ልጅ ታዳጊ ልጅ መሆኑ ብቻ ሳይሆን ከክፍለ ሀገርም ከመጣ ገና ጥቂት አመታት ማስቆጠሩ ነበርና እንዴት ነበር መድረክ ላይ ሙዚቃ የሚጫወተው? እናንተንም ወደ ኦርኬስትራውም እንድትወስዱ ምክንያት ይሆናችሁ በመድረኩ ያያችሁ ታጫዋቱ ምን ይመስል ነበር?
የጃዝ ዲኔ የፍቅር ዘፈን ደስፋ ነበር ተመስጦር ከጎመጣ ያለች ከደንደኛ መገደኛ ድምጻይ ነው እንደምጫወት ይሄን እየሰራ ነው እንግዲህ ከዚያ ቦታ ሆናቴ ወሰነ ወደ ሙዚቃ
አቶ ተስፋዬ እርሶ ጋር ንቆያለን። አሁን በነገሩን መልክ ታዳጊውን ሙሉቀንን አገኙት። ያ ልጅ አይናችሁም ጆሮአችሁም ማረፈበት። ኦርኬስትራውን ከተቀላቀለ በኋላ እንዴት ነበር የሙዚቃ ዓለምን ሀሁ ያለበት ጊዜ ምን ይመስል ነበር? እስቲ ወደ ኋላ መለስ ብለው ያስታውሱን።
አዎ እኛ ከወሰነ በኋላ ከዚህ ጋር የሚሄድ ስራ ተዘጋጀንለት። የተሰራው ተመሰግኝ ነገሮች ለምሳሌ እናት ስቶርዶ መጫም አከለችን የሚል የአልጅነት የጊዜያቱ ደስ ማለትን የሚል አንድ ደግሞ እንቧይዶ የሚመስሎ የሚመሰት ዘፈኖች ታዘጋጀውለት እና የእኛ ስራውን ጀመረም ሲጀምርም እንደ መደበኛ ድምፃዊ በቃ ለሪት ማጠባበቁ ከሚዲያ ስራ ይወጣም ስቃሴው ኦርኬስትራውም ራሱ ደስ አደግታ እና በዚህ ስራውን ጀመረ ሙዚቀም እና በጣም ገለጽ ከአንድኛው ዜማ ወደ ሁለተኛው ዜማ ሴት ስራውን እያሳደገ ሄደ። ጋዜጦቹን ዘንድ በእኛም ዘንድ በጣም ተወደደ። ሙሉቀን መለሰ እዛ እኛ ጋር ሆኖ በቃ የተከበረ ድምፃዊ ነበር። ከተለያዩ ጋር በጣም የሚገርም ጥበብ ያገኝ ነበር። እንደዚሁም አልነበረ የእኛ ኦርኬስትራ በተለያየ ፕሮግራም ይዞት ይሄዳል። ከአዲስ አበባ ውጭም ወደ የአንድ ጊዜ በሚሰራው ወደ ከተለያዩ ጋር ዘውት እየሄዱ ኦርኬስትራው በቃ ግንባር ቀደም ድምፃዊ ሆኖ ከሌሎች የቀረጃ ትልልቅ ስራዎች ይሰራው ትልልቅ ስራዎች ትምህርት በሚመለከ እዚህ ላይ ደግሞ ስነ ምግባሩ በጣም ግሩም ነበር። የሄድበት ቦታው ግን ተለያዩ መስተንግዶች ሲደረግላቸው ሌላ ውስጥ ቀርቡላቸው እሱ አለው አይነት ነበር እና የልጅነት ዘመኑ እንደ ልጅነቱ አለ በጣም ሸዋ ሆኖ ያሳልፈው ማለት ይችላል። በዚህ አይነት እኛ ጋር እያለን በመጨረሻው አካባቢ 1961 አካባቢ ወደ ናይትክረፍ የሚሄድ አዝማሚያ መጣ። እያደገ ሲሄድ ምዕራፍ እንደደንብ ሲያውቅ ናይትክረፍ ሲሄድ ደግሞ ሪጥሞ ስራዎች ያገኘ እዛ ጋር ሳሳት የሚ አርቲስት አብልጣ ወዳጅ ስራዎች የቀየንግሰብ በአስራኑ ስራዎችን እየወሰደ በቃ እየነገሰ የደረጃ ሙቀኑ በዚህ ክፍል ማቋሚ እኛ ጋር እያለ እኔ እንዳባት እንዴትም ወስዶ ነበር ስነ ምግባሩ ምንስ ነበረና ይህ በመረሰል እጅግ በጣም አደንቀዋለሁ። ክብሩ ወደሆነት የምናገር
መልካም ዓለም ወደ አንቺ እንምጣ። እንግዲህ አጀማመሩን ተከታትለናል። ያኔ የአንቺም የኪነ ጥበብ ሕይወት በመደበኛነት መጀመሩን እርግጠኛ አይደለሁም። ይሁንና ሙሉቀን ፈጥኖ ወደ አዋቂነቱ ጎራ የዘለቀም ይመስላል በሙያው። አንዳንዴም ከያኒ ሆኖ ይወለዳል እንደሚባለው ያን ልዩ ችሎታ ያን ልዩ ክህሎት ገና በማለዳ ዕድሜው አሳይቷል። ለመሆኑ ሙዚቃን በሙያ ደረጃ መጫወት የጀመረበትን ከፖሊስ ኦርኬስትራ ወጥቶ ወደ ምሽት የሙዚቃ ክበቦችና ከሙዚቃ ባንዶች ጋር ወደሚጫወትበት ሁኔታ ሲመለስ በሌሎች ሲነገር የሚሆን ምናልባትም ደርሰሽበት ከሆነ እስኪ የምታስታውሹ ካላጫዎችን?
መጀመሪያ እናንተንም ላመስግን፣ አንተንም ቆንጂትንም። ጊዜም የኪነ ጥበብን ሰው ስራዎች መዘከር ታከብራላችሁ፣ እናንተንም እግዚአብሔር ያክብራችሁ። በዛ ላይ ደግሞ አሁን አብሬው በዚህ በሬዲዮ ፕሮግራም ላይ የቀረብኩት የኔም ደግሞ የሙያ አባቴ ከአሰልጣኞቼ ሀብለው ተውኔት ካስተማሩኝ ሰዎች አንዱ ነው ጋሽ ተስፋዬ። እጅግ በጣም የምወደው ማከብረው አባቴ ነው። የብዙ ባለሙያዎች ፈጣሪ ነው ጋሽ ተስፋዬ። በእውነት አሁንም ረጅም እድሜ ሰጥቶት ለሁላችንም ለመመስከር ያብቃው። በጣም ማከብረው ሰው ነው። በጣም እድለኛ ነኝ አብሬው ስለቀረብ። አመሰግናለሁ ከልብ ሙሉቀንን። የእድሜ ርቀታችን ያን ያህል ባይሆንም የፖሊስ ኦርኬስትራ በየትምህርት ቤቱ እየሄደ በሚያሳይበት ጊዜ እኔ ትምህርት ቤት ሀይ ስኩል ሆኜ ነው የእሱ አንድ እንጋሽ ተስፋዬ ከሰጣቸው ለኛ ስራዎች በተጨማሪ የዘላለም ሕይወት እስከሚወስደኝ የሚል አንድ ግጥምና ዜማ ነበረች። እሷን ሲጫወት ነው ማስታውሰው። አንተዋወቅም። ከዛ በኋላ ግን እንዳልከው በየናይት ክለቡ ቬነስና ከዛም ደግሞ የጊዮን ትዝ ይለኛል። ጊዮን ሲሰራ ጥላሁንም አብሮት ነበረ። ከዛ በኋላ ነው እንግዲህ ብዙ ቅርበታችንም የመጣውም ይመስለኝ። ጊዜያቱን በአመተ ምህረት ለይቼ ለማወቅ አልችልም። ግን እኔ ከትምህርት ቤት እንደወጣሁ በጭቷን አይነት ብሔራዊ ቲያትር ሄጄ ብሔራዊ ቲያትር ቤት ውስጥ ስሳተፍ ከቀድሞ ባለቤቴ ጋር፣ እሱ በጣም ጓደኛ ነው፣ ከሙላቱም ጋር ወዳጅ ነው። ምሳም በዚህ ረፍትም አብረው ይወጣሉ፣ ቡና ይጠጣሉ። ያኔ ነው ተደባልቂያቸው ማየው እና አንዳንድ ስራዎችን ስናዳምጥ፣ በተለይ ታዴ ዝም ብሎ አያልፍም። ከሰማቸው ስራዎች ውስጥ አንዳንዱን ያርመዋል። ይሄን አርጊ ያን አታርጊ ይለዋል። ደግሞ እሱም ለዚህ ብሎ ታዴ ጋር ይመጣል። በዛ ምክንያት ነው
የብሔራዊ ቲያትሩን እውቁን የኮሪዮግራፍ ባለሙያ ዛሬ በህይወት የሌለውን የቀድሞ ባለቤትሽን ታደሰ ወርቁን ነው ያልሽው ለአድማጮች ቅርብ ለማድረግ።
አዎ፣ እኔንም ሳያገባ በፊት እኔ ሙላቱ እሱ በቃ ቅርብ ጓደኛሞች ሆነን እውነት ለመናገር እና በዛ የተነሳ ነው አሁን ሙሉቀንም አለ ጉዞ ውስጥ ሌጎስ የኢንተርናሽናል ፌስቲቫል የሚሄድ ነው። ሙላቱም አለ፣ ጥላሁንም አለ፣ ወጋየሁ ደበበ ተሰብስበን እዛ በጣም ትልቅ ጊዜ ማሳልፈናል። ለአንድ ወር ያህል እኔና ታዴ አልተጋባንም። ያኔ ሙሉቀን በጣም ቅርብ ነው። ያው ታዴ ደግሞ ኤነርጂያን አታርግ ሲለው በዛን አይነት ቅርበት ነው የጀመርነው። ታዴ ካገባሁትም በኋላ ቀጠልን ቅርበታችንን። ከዛ በኋላ ነው እንግዲህ እነ ሌቦኔን ስሰራ አብሮ የተደባለኩት እንጂ ከዛ በፊት የነበረው ብዙም እዛ የለኝ ሆነን ለመናገር።
በዚህ መልክ ተዋወቃችሁና ከዛ በኋላ ደግሞ ለሙሉቀን ሙዚቃ በርካታ ድርሰቶች አበርክተሽለታል። እስኪ ወደዛ ጊዜ ወደዛ ተመክሮሽ ሰጂን።
እውነት ነው፣ በጣም ብዙ ስራ ሰርችለታለሁ። እንደውም አንዳንዱን እሱ ይሄ ደባልቆ አቅላቅሎ የመስራት ባህሪ ነበረው። በተለይ በመጀመሪያዎቹ አካባቢ ነው ተጣልተን እስካቆመ ጊዜ ድረስ ፍጹም እንደዚህ ካደረክ እኔ አልሰራም እያልኩኝ ነው እንጂ
መቀየር የለማልሽ
አትቀይጠብኝ ነው በቃ። ወይ በዛ ነገር ላይ ጻፊ በለኝ እጽፋለሁ፣ አይ ካልክ ደግሞ በራሴ አንጨርስ በእኔ ደግሞ ይህን ብቻ ስራ በሚል ለእኔም ስም አይመችም ልክ አይደለም በሚል በኋላ ላይ እንግዲህ ትልልቆቹን ስራ ሲሰራ ሳይቀይጥ ነው የሰራው። በፊት ላይ ግን ብዙ ስራዎች ላይ ይመጣና ግጥሞች ይወስዳል፣ ከዛ በኋላ ይቀየጣሉ። ብዙ ቦታዎች ላይ እንደዛ ያደርግብኝ ነበረ። እነ ሌቦነይ ላይ ሲጀምር አልቀየጠም። እነ ሌቦነይን እነ ባርኔጣን እንደዚህ ሲሰራ ደህና ይሰራ ነበር። በኋላ ላይ ነው የሚወዳቸው አንዳንድ ህዝባዊ ግጥሞች ሲያገኝ ወይም ደግሞ ድሮ እንግዲህ የኩኩያ አባት ራሳቸው ከደጃዝማች ሰብስቤ ብዙ ግጥሞች ነበሩ ኢትዮጵያዊ የሆኑ ሀገረኛን የእነሱን የለቀማቸውን። ኩኩየም እንግዲህ አንዳንድ ነገር ሰጥቼዋለሁ ነው የምትለኝ። ምን ምን እንደሆነ እሷ ብትገልጽ ይሻላል። እንደዛ አንዳንዱ ነገር ላይ ሲቀይጥ አየዋለሁ። ሰውነቷን ራሱን አንዳንዴ ሰው ሰውነቱ ያንቺ ነው አዎ ግንም አይደለም እያልኩ ሰቃያለሁ። ምክንያቱም ውስጤ ከሰጠው ነገር ነው በጣም ይጨንቃል። በቃ እንዳንዳላለው ውስጡ እና እንደዚህ ነው በኋላ ላይ ቲያትር ቤቱን ይገርማቸው ነበረ። ብሔራዊ ቲያትር ከታች ይሆንና ሊስትሮቹን አለምን አይታችኋታል? ምን አለች? ልክ ካሴት ከተለቀቀ በኋላ እንዴት ነበረች ይላል። ተቆጥቼም ከሆነ ተደስቼም ታችሁን አጣርቶ ነው ወደ ላይ የሚመጣ ወደ ክበባችን። የኔን ስራ ብቻ ግን አይደለም፣ የኔና የሙሉቀን ወዳጅነትና ጓደኝነት ሌሎች የሰጡትን ስራ ሁሉ እንዳይለት ይፈልጋል። እና ታድየሱ ብሔራዊ ቲያትር ዘግራር የምትባል መናፈሻ ነገር አለች። እዛ ቁጭ ብለን ግጥሞችን ሰብስበን ማንበብ ነው፣ መሰረዝ ነው፣ መደለስ ነው፣ ማረም ነው። አይ ይሄ ቆንጆ ነው፣ ይሄ ቆንጆ ነው እንላለን። እሱ አይ ይሄን ነው ልጁ ይሄኛው እዚህ ጋር እንዲያልሆን አለኝ ይላል። ታዴም ያርማል። አንዳንዴ ታዴ ከእጅ ተቀብሎ ደግሞ ግጥሞችን ቀዶ የሚጥልበት ጊዜ አለ። ያሳደገኝ ታዴ ነው ምለው ለዚህ ነው። ለምን እንደዛ አይነት ተቺዎች አይገኙም? በጣም በጣም ነው አይሄ አይመጥናችሁም ብሎ በጭቅጭቁን ሁሉ የሚጥልበት ጊዜ አለ ግጥሙን። እና እንደዛ እያልን ነው ያደግ ነው። ከዛ በኋላ ምልሽ የኔ ግጥም ብቻ አይደለም ሙሉቀንን ታዲያ ይሄንን አይነት ጉልበታማ ስራዎች ያሰራው የሙዚቃ መሳሪያ ይጫወታል፣ ክህሎት አለው፣ በጣም ቀናብራል። የቋንቋ ጥራቱ መቼም ተአምር ነው። አሁንም መዝሙሮቹን እንኳ ብሰሙ ይሄ የማውጣትና የማውረድ አቅሙ እያንዳንዱን ቃል የቱ ጋር እንደሚያወጣው የቱ ጋር እንደሚጥለው ያለው ጉልበት ፊደላትን እንዴት አድርጎ ሰው ጆሮ ውስጥ እንዲገባ እንደሚያደርግና በድካም በጥንቃቄ ለገበያ ሳይሆን ይህንን ነው ልመሰክርለት መፈልገው ለገበያ ሳይሆን በጥንቃቄ መኪናው ውስጥ ይሰማል፣ ይሰማል፣ እቤቱ ውስጥ ነው ይሰማል፣ ይሰማል፣ ይሰማል። አይ ያን ነገር ደከመብኝ ስሰማው በቃ ስልችት እስኪለው ሰምቶ መርጦ ነው የሚያወጡ። እንደዛ አይነት ነው። እና የኢትዮጵያን የዘፈን ደረጃ የቀየረን እንኳን በዛ በራሱ ጊዜ ከኋላውን ለመጡት ድምፃውያን መስመር አስምሯል። በቃ ዜጋ ነው ደረጃው በሚል አውጥቷል። እና ምንም ጥያቄ የለውም። ለዚህ ነው እኮ እንግዲህ ከመድረክ ከወጣ 37 ዓመቱ ነው። እንደ ብረት ጸንቶ የኖረው ስራው እንደዛ ደክሞ ተጠንቅቆ ስለሚሰራ ነው። እና በጣም ልዩ ልዩ ችሎታ አለው። ምንም ጥያቄ የለውም። እሱን ነው ልልለት የምፈልገው።
ዛሬም ድረስ እንዳልሽው ገናና ሆነው መቆየታቸው ጥሩ ማሳያ ይመስለኛል። አለም ወደ አቶ ተስፋዬ እንድንመለስ፣ ከተቀላቀሉት ውጪ በይፋ የሚታወቁት በአንቺ ስም የሚታወቁ በርካታ ዜማዎች ናቸው። እንድታርሚንና ሙዚቃዎቻችሁንም ስለምንጠቀም አድማጮች በዚህ ሰዓት እንዲያዛምዱ ድል እንዲሰጥ ነው። ላኪልኝ፣ ሌቦኔ፣ ልመላለስበት፣ ምናልባት የብዙዎቻችን ምርጫ ወደዴን ወደድኩት፣ ቁረጥልኝ ሆዴ፣ ተወራርጅ ያለው ትዘዝ በገላዬ፣ ይረገም ይህ ልቤ፣ አልረፈደብሽም፣ አትከብደኝም። እነኚህ ብዙዎቹ ያንቺ ናቸው። ያንቺ ያልሆነ አለበት?
የኔ ናቸው። ለምሳሌ ይረገምና አይኔ ማወዳጅሽ ላይ የሰዎች ስራ ከቷል። አንድ አራት አምስት መስመር ወይም እንደዚህ የከተተዋለን ስለዚህ ቀፋስ ይለኛል። የኔ ናቸው ስላቸው እንጂ እንኳን እንዳልኩ ነው። አንዳንድ ወዳቸው ወዳጆቼን ግጥም ሲሰራ የኔን ስለከተተ ከእነሱ ጋር ሌላ መቃየም እንዳይኖርብኝ ይቅር እያልኩ የተሰውኩት ነው የሚበዛው። በጣም በአብዛኛውና በሙሉ ስራዎቼ ናቸው። እንዳልኩ አሁን ሰውነቷን አልጠቀሳትም። እኔ ስለምትሰሳ ነው በቃ ይቅርብኝ ስለምል ነው እንጂ ሰውነቷ ከግማሽ በላይ በሙሉ የኔ ግጥም እኮ ነው።
የሙሉቀንን ስራ በሚመለከት ቀን ሙሉ ቢወራም የሚበቃ አይመስልም። አይደለ አሉላ? እንደው ከሰዓት ከጊዜ አንጻር
አቶ ተስፋዬን ደግሞ በጣም እጅግ ከመሸ ወደ እኩለ ሌሊት ይጠጋን መሰለኝ ይቅርታ እንጠይቃለን። በጣም እንግዲህ ይህን በሙዚቃው ህይወት የገነነበትን ምዕራፍ አብቅቶ ወደ መንፈሳዊ ህይወት ቤተክርስቲያንን ወደ ማገልገል ተዛወረ ሙሉ ቀን። ወደዛ ነው የምናልፈው አይደለም?
ልክ ነው ቆንጅት።
ያን ዘመን ደግሞ እንድታስታውሱን ነው ቆንጅት እያነሳች ያለችው። እንግዲህ በሙዚቃ ስራዎቹ እንዲያገኖ ባለበት ያን ትቶ ወደ መንፈሳዊ ህይወት የገባበትና ከሀገርም የወጣበት ጊዜ ተቀራራቢ ይመስላል። ዓለም እዚህ በመሆንሽ እዚህ ሀገር በመንፈሳዊ ህይወት የኖረበትን ያገለገለበትን ያሳለፈበትን መንገድ ታስታውሽናለሽ? አቶ ተስፋዬ ቀደም ያለውን ቢጀምሩልን።
መንፈሳዊ አገልግሎት ዛም ሆኖ ጥሩ መኖ ስራ እንደነበረ ነግሮኛል። እና እዛም ሆኖ ትልልቅ ስራውን ሰጥቷል። እስካሁን በመንፈሳዊ በኩል በዚህ ምድር ላይ ትልቅ አስተዋጽኦ አድርጓል። ሙሉቀን መለሰ ራሱ በራሱ ላይ የሰራው ስራ እናተሽቶ ቤመቻ ማክረት ዘላለም መደሰት ከሞት ተከልሎ እንዳማሩ መክረት የሻጋሪ ኃላፊ ሲነጋ ሳያውቀው ይሸኛ ቤትኛበት አድርጋል። ይሄ እንደ ትንቢት ነው የተናገረ ማለት ይችላለ። እና በጣም ይሰማኛል። እግዚአብሔር ሙሉቀን መለሰ ነፍስን በገነት ያ ነፍስ ይማር ነው። አመሰግናለሁ።
እሺ ዓለም፣ አቶ ተስፋዬ አሁን ዘለግ አድርገው ያወሱበትን ተከትለሽ ያንቺንም አስተያየት እንስማና በዚያው እንሰናበታለን።
እንግዲህ ወደ እግዚአብሔር አገልጋይነት ራሱን ከሙዚቃ ዓለም ካገለለም በኋላ እንደተባለው በተለያዩ መድረኮች ላይ ከዚህ ከአሜሪካን ሀገርም እየሄደ እየወጣ በአፍሪካ መድረኮችም በሌሎችም እዚህ አውት ኦፍ ስቴት እየሄደ ሌሎች ግዛቶች እየዘመረ ወጣቶችን በማስተማር ከፍተኛ አገልግሎት ሰጥቷል። ታዲያ የሚገርመው በእውነት አሁን የኢየሱስ ወታደር ነኝ የሚለውን ካሴቱን ሲሰራ ካሴቱ ገበያው ላይ ከመውጣቱ በፊት እዚህ ሀገር ገብቻለሁ፣ መኪና ውስጥ አምጥቶ አሰምቶኝ እያንዳንዱ ነገር ላይ ተነጋግረን ልክ በዘፈን ጊዜ አብረን ስሰራ እንደነበረው ማለት ነው። በእውነት እና ያልተቀረጸና ህዝብ ጋር ያልወጡ ደግሞ እንዴት ያሉ ዜማዎች አሉት። እኔ አንዳንዶቹ ለራሴ ያለኝ አንዳንድ ጊዜ እንዲኖ ነሽጠው ደግሞ ይዘምርልኛል ወይ አንሰሪንግ ማሽኑ ላይ ይለቅልኛል። እና የሙሉቀን መቼም ታምረኛ ወዳጄ ወንድሜ ጓደኛዬ ነው። እንግዲህ ተመልከቱት፣ ወደ 37 ዓመት ሊሆነው ነው በዚህ እምነት ውስጥ ጸንቶ በነበረበት ብዙ ጥሩ ኑሮዎች ኖሯል። አሁንም ቢወጣ ብዙ ገንዘብ ሊያገኝ እንደሚችል ያውቃል። እሱ አላስጎመጀውም። በቃ በፍጹም የምድር ጸጋ ሳይናፍቀው ነው። በቃ በጽናት በምድር ላይ ያለው ይሄ ጊዜያዊ ወጀቡ ራሱ ሳይረብሸው ህመሙን፣ ችግሩን ከ16 ዓመት በላይ ሙሉቀኔ አልጋ ላይ ነው የነበረው። ታሟል፣ እዛው ከቤት አይወጣም። ያንን ሁሉ በጽናትና በእምነት በጸሎት ከመጽሐፍ ቅዱስም ከጎኑ አድርጎ የሕክምና መድኃኒቱንና የእግዚአብሔር እምነቱን ይዞ አንድ ቀን ስለ በሽታ የተጨነቀ ቃል ሳያሰማ ሳይወቅስ ጌታዬን እግዚአብሔርን እንዳከበረ ክብር እንዳለ ነው የሄደው። እና የሚያስቀና ህይወት ነው በመጨረሻዎቹም ላይ ያሳየው የእምነት ብርታትና ጽናቱ በእውነት። እና ብዙ ታሞ ተሰቃይቶ አጠገቡ አይቼዋለሁ። ሊያርፍ ይገባዋል ሙሉቀን፣ በእውነት ማረፍ አለበት። በዚህ በስቃዩና በመከራው ጊዜ ደግሞ በጽናትና በፍቅር ከጎኑ ያልተለየችው ባለቤቱን ሙሉን፣ ቢንያም የሚባል ደግሞ እግዚአብሔር የሰጠው ልጅ አለ። እነዚህ ሁለቱ ደግሞ በእውነቱ ሁላችንም የምናመሰግናቸው ሙሉቀን እድሜውም ረዝሞ እዚህ ድረስም የደረሰው በእነሱ ብርታት ነው። እና ብዙ ታሟል። እነሱ ናቸው ደግሞ በጽናትና በትዕግስት ያስታመሙት። እነሱንም ማመስገን እፈልጋለሁ። እናንተም ደግሞ በእውነት እንዲህ ታሪኩ እንዲዘከር እድል ስለሰጣችሁ አመሰግናለሁ። የሙያ አባቴን ደግሞ ጋሽ ተስፋዬን አብሬ እዚህ ድምፁንም ስለሰማሁት እድሜ እንዳ ጤና ይስ አንተን እምላለሁ። በጣም አመሰግናለሁ።
በጣም እናመሰግናለን አቶ ተስፋዬ፣ የሙያ አባቱን ዓለም ፀሐይ፣ እንዲሁ የሙያ እህቱን በጠቅላላ ቤተሰቡን በዓለማዊ ሙዚቃው በመንፈሳዊ ዝማሬው አድናቂዎቹን ሁሉ መጽናናትን እንዲያገኙ እንመኛለን። አሉላ፣ እንግዲህ በዚሁ ማብቃት ሊኖርብን ነው በጊዜ ምክንያት።
ልክ ብለሻል ቆንጅት። እንግዶቻችን ሁለታችሁንም ለጊዜያችሁ እናመሰግናለን። እግዜር ይስጥልን። እግዜር ይስጥልን።
በቀደመው ውይይታችን መገባደጃ ላይ የተነሳውን የሙሉቀንን ሁለተኛ ምዕራፍ ነው የምናስከትለው።
የሙሉ ቀንን የመሰለ የመንፈሳዊ ሕይወት ጉዞ ያደረጉ የሃይማኖት ሰውም ጋብዘናል። ፓስተር አብተው ከበደ እንደ ሙሉ ቀን ሁሉ በአንድ ወቅት ድምፃዊ የነበሩና ዘፈኖቻቸው ከተዘፈኑበት የኦሮምኛ ቋንቋ ተናጋሪዎች ባሻገር ቋንቋውን በማይናገሩ አድማጮች ዘንድ ጭምር ዘፈኖቻቸው ከፍተኛ ተወዳጅነት ያተረፉ ነበሩ። ይሁን እንጂ በዛ ላቅ ያለ ዝናና ክብር ባገኙበት ወቅት ነበር ሁሉንም እርግፍ አድርገው ትተው ወደ መንፈሳዊ ሕይወት ያቀኑት። ይህንኑ የገዛ ተሞክሯቸውን ተንተርሰውም የሙሉ ቀንን መንገድ አስመልክቶ ይህን ብለውናል።
ያው ስለ ወንድማችን ስለ ሙሉ ቀን ብዙ ብናገረው አለኝ፣ ግን ከሰዓት አንጻር አጠር አድርጌ ብናገር ሙሉ ቀን በጣም በዝነኝነት እንዳለበት በጣም 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 ካሴቶቹ የሚሰራቸው ስራዎቹ በጣም ፒክ ባረኩበት ጊዜ ነው። ያንን የዓለምን ዝና የዓለምን ክብር ትቶ ለእግዚአብሔር ለመኖር በክርስቶስ ኢየሱስ በኩል የዘላለም ሕይወት አግኝቶ ወደዚህ ሕይወት እየተሰበሰበው የእግዚአብሔር ቃል ሲናገር ሰው ዓለሙን ሁሉ ቢያተር ነፍሱን ግን ቢያጎል ምን ይጠቅመዋል ይላል። እና ያንን ነው የተረዳው ወንድማችን። ገንዘብ ብትል ገንዘብ በጣም የሚያስገኝ ዝና ብትል ብዙ ነገር የሚያስገኝን ነገር የተወበት አንድ ምክንያት አለ። ያው እንደምናውቀው የሰው ልጅ በምድር ላይ በአዳምና ሔዋን ኃጢአት ምክንያት እግዚአብሔርና ሰው በመለያየት በጠላትነት እያለ እግዚአብሔር አንድ ልጁን ጌታ ኢየሱስ ክርስቶስን ከድንግል ማርያም ተወልዶ ወደዚህ ምድር መጥቶ ለኃጢአታችን ዋጋ ከፍሎ ከእግዚአብሔር ጋር አስታረቀንና መንገድም እውነትም ሕይወትም እኔ ነኝ በእኔ በኩል ካልሆነ ወደ አብ መግባት ወደ መንግስተ ሰማያት መግቢያ የለም ብሎ ጌታ ራሱ እንደተናገረ ሙሉ ቀን ይሄንን እውነት እግዚአብሔር ገልጦለት አይኑን አብርቶ ይህ አሁን የምነግርህ በህይወቴን አይቻለሁና እግዚአብሔር ሲያበራ ነው፣ እግዚአብሔር ሲረዳ ነው ይሄ አይነት ህይወት ውስጥ ሊገባ የቻለው እና ያ እውነት ስለገባው ነው ያንን ዝና ትቶ ያንን ብዙ ገንዘብ ትቶ አልፈልግም ዓለም ይቅርብኝ ብሎ ጌታን ተከትሎ ሙሉ ቀን ጌታውን አስከብሮ በሰላም በክብር እየተሸኘው። ክብር ለእግዚአብሔር ይሁን። እና መጨረሻ እንዲያው ከፈቀድክልኝ መናገር ምፈልገው ሰው ይህን ምድር ለቆ ሲሄድ አንተ ጴንጤ ነህ፣ አንተ ኦርቶዶክስ ነህ፣ አንተ ካቶሊክ ነህ የሚለውን አያውቀውም እግዚአብሔር። መግቢያ መንገዱ ወደዚያ የሚጠይቀው የላኩልህን ልጅን ከድንግል ማርያም የተወለደውን እግዚአብሔር ወልድን ልጄን ኢየሱስን ተቀብለሃል ወይ ነው ጥያቄው። ወደዚያ የሚያስገባ ኢየሱስ ነው። ይህንን አግኝቶ ወንድሜ በሰላም ስለተሰበሰበ ክብር ሁሉ ለእግዚአብሔር ይሁን።
ናቸውን ሁለት እውቅ የኪነ ጥበብ ሰዎች ህይወትና ስራ ለመዘከር የተቀናበሩ ናቸው።
አሁን ተከታዩ የራዲዮ መጽሔት ወጎችም ቀደም ብለን እንደጠቆም ነው በቅርቡ ከዚህ ዓለም በሞት የተለየውን ታዋቂውን የስዕል ጥበበኛ ጥበበ ተርፋን ጥበባዊና ቤተሰባዊ ህይወት ይዘክራሉ።
በሀገር ውስጥና በዓለም አቀፍ ደረጃ አድናቆት ያተረፈው ሰዓሊ ጥበበ በ75 ዓመቱ በአዲስ አበባ ከዚህ ዓለም በሞት ተለይቷል።
ከልጅነቴ ጀምሮ እስከ ህልፈቱ ድረስ እርሱ በጣቶቹ ሲጠበብ እያየሁ ኑር ያለው ካለን የቅርብ ቤተሰቡ አንዱ ከተፈራ ደምሴን ጀምር።
ታላቄ ነው። ምናልባት 11-12 ዓመት ይበልጠኛል። ጥበብን ከስዕል ነጥዬ ማየት አይችልም። ምክንያቱም ነፍስ ካወቅኩ ጀምሮ ማለት ትችላለህ ጥበበ ስዕል ሲስል ነው የማውቀው። ከስዕል ጋር ያደግኩት ራሴ ሲስል ሁል ጊዜ አብሮ ነበር። ካረርም አዲስ አበባም ከመጣ በኋላ ጥበበ ጋር ተለይቼ አላውቅም። ጥበብና ስዕል ለእኔ አንድ ናቸው ሁል ጊዜ።
ቆንጂት፣ እንግዲህ የቅርብ ሰው ወዳጅ ቤተሰብ ስለሆነ ያወያየን ያለ ነው። ጥበበ ተርፋ ማን ነው? ምን አይነት ሰው ነበረ? እንደምንስ ይታወሳል? የሚሉትን አቶ ተፈራ ገጠመኞቹን የሚያውቃቸውን ነገሮች እናንሳ እና እናወያየው።
ጥበበን እንደ ሰው እንደ ቤተሰብ አባል እስቲ በዛ መልኩ ደግሞ ግለጽልን።
ጥበበ ለብዙዎቻችን በጣም ቅርብ ሰው ነው። መወያየት ከቤተሰብ ጋር ባለ ጉዳይም ይሁን ጥበበ ተስፔት ወይማ የሚያይበት አንግል ለሁላችንም ሁሉ ጊዜ በጣም ስሜት የሚሰጥ ነው። በተገናኘን ቁጥር ጥበበ አንዴ እንዲህ ያለ የሚለው ሁሉም ሰው አለው። ቅርብ ነው ከሁሉም ቤተዘመድ ጋር፣ ልጆቹ ጋር፣ ከባለቤቱ ጋር የነበረው ግንኙነት ሁሉ በጣም በጣም አስደናቂ ነው። ከሰው ጋር መኖር የሚችል ነው። ይህንን ስልሽ አንዱም አብሬል ቤተሰብ ጥሩ ግንኙነት ነው ያለው። የእሱ በተጨማሪ ግን ይሄ የአርቲስቲክ የሆነው ሳይዱ ፋሲኔቲንግ ነው። ከሱ ጋር መሆን ማለት መንፈስን ማደስ ነው እና ቤተሰብ በዚህ በጣም በጣም ደስተኛ ነው። ሁሉ ጊዜ እሱ ባለበት ጨዋታ አለ፣ ደራሽ ነው። ስለ ቤተሰቡ በጣም መልካም ነበር እና እንዲቀጥልልን ደስ ይለን ነበረ።
በቤተሰብ ውስጥ ከልጆች ጠቅለል አድርገህ የገለጽከው አለ፣ ከልጆቹ ጋራ፣ ከታናናሾች ጋራ፣ ከሌሎች ጋር ያለው ግንኙነት ምን ይመስላል?
ጥበበ ሁለት ሴት ልጆች ነው ያሉት። የመጀመሪያው ልጁ አበብታ ሁለት ልጆች ትወልዳለች። ጥበበ አያት ለመሆን በኩል ከእነሱ ጋር የነበረው ግንኙነት በጣም የሚያስገርም ነበረ እና በጣም ነው ያዘኑት። ጓደኛም ጭምር ነው። አሁን ያለፉትን 6 ወራቶች እነሱ ጋር ነው የቀረበው። ልጆቹ ጋር ካናዳ ነው የሚኖሩት። አልጠበቁም። ደህና ያሸኝቶ ነው በማግስቱ እንደዚህ የሆነው ጊዜ ሲደርስ እና በረ በጣም በጣም አስደንጋጭ ነበር።
በጣም አስደንጋጭም የሆነው ከመንገድ እንደገባ
በጣም አስደንጋጭም የሚሆነው ሱን ከመንገድ
የቅርብ ወዳጆቹም ዜና እረፍቱን ተከትሎ ሲናገሩ ከውጭ እንደተመለሰ መሆኑ ያረፈው ጥበበ ቤቱን በጣም ይወድ ነበር። ቤቱም ውስጡም ውጩም እንደ ስዕሉ የእሱ ጥበብ የፈሰሰበት ነበር። እረፍቱም በሚወደው ቤቱ ሆነለት ሲሉ ሰምቻለሁ።
የጥበብ ግቢ ነው።
እውነት ነው። እሱ ግጥም በጣም እውነት ነው። ጥበበ ቤት ውስጥ ስታይ ስነ ጥበብ ነው የምታየው። በጣም ውድ ነገር አይደለም፣ ግን ውበት እንዲኖረው ማድረግ ይችላል። ምናልባት ይሄ ሰዓሊነት አይኑ ሊሆን ይችላል። ስፔስን እንዴት አድርጎ መጠቀም እንዳለበት ያውቃል። እሱ ጋር ስትገቢ ያስቀመጣቸው እቃዎች ግድግዳ ላይ ከጣሪያ ላይ የተሰቀሉ አሉ፣ የተንጠለጠሉ። አሁን ምናልባት አንዳንዴ እኔ ብዙ ጊዜ ላለሁ ምናልባት ሌሎቻችን ዝም ብለን ብናንጠለጥሎ ቁራቁምቦ ነው የሚሆኑት፣ ሊያምሩ አይችሉም። የእሱ እሱን ማየት ያስፈልጋል ለማመን። ጥበብ በተጨማሪ ደግሞ አትክልት በጣም ነው የሚወዱ። ትንሽ ጫካ ውስጥ የገባች ነው የሚመስለው፣ ግሪን ነው። እሱም ልክ እንደ ቤቱ እዛ ውስጥ ስትገቢ ጥበብ ለዚህ ይሆናል ምናልባት የፈጠረው አትሞስፌር ኪኖ ደስተኛ ነው። ጥበብ ሁልጊዜ ደስተኛ ነው። ስለ አትክልቶቹ አውሉቶ አጥቂለ ምናልባት አንዳንዱ ፌስቡክ ላይ እንዲህ የለቀቁት አይቻለሁ።
ምናልባት የምታዛምደው ነገር ካለ አምባው አሰፋ የተባሉ ሰው በሱ የፌስቡክ ገጽ ላይ እኔ ስዕል መሳል አልችልም፣ ነገር ግን ከእሱ ጋር በነበርኩባቸው ወቅቶች በሚስልበት ጊዜ ቤቱ ተለጥፈውም ሆነ ተደርድረው የነበሩ ስዕሎችን እመለከት ነበር ይላሉ። ታዲያ በጣም ይገርመኝ የነበረው ከቀለም ብርሃን የመፍጠር ችሎታው፣ ይህን ማሰብ ለእኔ በጣም ከባድ ነው። ይህ ነገር በውስጥ የተቀርጾ ስለቀረ ለእኔ ጥሩ ስዕልና ሰዓሊ ማለት ከቀለም ብርሃን ጨለማንም ይጨምራል የሚፈጥር ነው። ጥበብን እንድወድና እንዳፈቅር ምክንያት ስለሆነኝም የአክብሮት ምስጋናዬ ከፍ ያለ ነው ይላሉ። ጥበብን ከኪነ ጥበብ ሰዎች ውጪ የእሱ ስራ አድናቂ የእሱን ማንነት የሚመለከቱ ሀሳቦች የሰነዘሩ ሰዎችን ለማካተት በሚል ነው ይህን አንድ ሰው የጻፉትን ማስታወሻ ያነሳዋለን። በጣም ደማቅ ቀለሞችን እናያለን። ብዙ ስዕሎቹ ላይ ቀለምና ብርሃንን ግርም መንገድ ነው የሚሳሉት። እርግጥም አንጋፋ ሰዓሊ ነው። እስኪ ያጫውተን።
አዎ፣ ለምሳሌ የሀረር ኢምፕሬሽን ያላቸውን ስዕሎቹን ብታይ ሀረርን ለሚያውቁ በጣም ደማቅ ቀለሞች አይደሉም። ብዙ ደብዘዝ ያሉ ቀለሞችም አሉ። ነገር ግን ደግሞ የሀረር የሰፌድ የምናምን ከለር ኩር የሆኑ ቀለማት የሞላባቸው ስራዎችን ስዕሉ ላይ እንታያለን። ሀረር ለኖረ ሰው ወይም ሀረርን ጠንቅቆ ለሚያውቅ ሰው ምንም ከሩቅ ስታየው ሀረር ነው ነው ቀለሙን ጭምር ነው ሀረር የሚያሰኘውን ቀለም ጭምር ነው ውስጥ ያለው። የሰፌዱ ቀለማት፣ የልብሶቹ፣ የከተማው የግንቡ፣ እነዚህ ሁሉ ቀለሞች ክብር ነው። ሰሜኑ ካናዳ ክፍልም ይገባልና ካናዳ ሀረር የሰጡን አይነት ስሜት የካናዳ ስሜት ያለው ነው። ለምሳሌ ከኢንታቴ ሄዶ ፈረሶች ፈረስ ሀገር ነው እና እዛ ውድድሩ ምናምን ቀይ የፈጠረበትን ስሜት የገለጸበት መንገድ ለዛው ስሜትና ያ ጊዜ ያ ቦታ የፈጠረበትን የቀለም ስሜቶች ነው ፈረስ ላይ እንዲህ የሚያሳየው እና ጥበብ ከቀለም ጋር ያለ ቁርኝት በጣም ሰፊ እና ጥልቅ ነው።
ቆንጅት፣ እንግዲህ በርካታ ትውስታዎቹን ነው አቶ ተፈራ ያጋራን። ሙሉ ጊዜውን በስዕል ስራዎቹ በጥበብ ስራዎቹ ውስጥ እንዳሳለፈ ሰው በዓለም አቀፍ ደረጃ ራሱ ሳይቀር ስራዎቹን ሲያሳይ የኖረ እድሜውም በሙሉ በስዕል ጥበብ ውስጥ ያሳለፈ ሰው እንደመሆኑ የሙያ አጋሮቹ ችሎታውን ክህሎቱን የሚመለከተውን እንደሚያክሉ ገምታለሁ። ቆንጅት፣ አቶ ፍራ የቅርብ ትውስታዎቹን ላካፍለን አመስግነን ወደ ተከታዩ ውይይት ብንሻገር ምን ይመስልሻል?
ስለ ጊዜ እናመሰግናለን። ለመላ ቤተሰቡ መጽናናትን እንመኛለን። እግዚአብሔር ያጽናችሁ።
አመሰግናለሁ።
ስለ ጥበብ ሙያዊ ክህሎት የሚያጫውተን ደግሞ ሰዓሊና የስነ ጥበብ ታሪክ አዋቂው አቶ ሰየ ገብረ መድህን ነው።
ጤና ይስጥልኝ አቶ ሰየ ገብረ መድህን። ለአንተ በግልም ወዳጅህ የሆነ የጥበቡ አድናቂዎች ልዩ ስፍራ የሚሰጡት አንድ አንጋፋ እውቅ ሰዓሊ ከዚህ ዓለም በሞት ተለይቷል። ጥበበ ተርፋ፣ ዜና እረፍቱን ስትሰማ በነበርክበት ቦታና ጊዜ የተረዳህበትን ሁኔታ ብታጫውተን ከሱ ብንጀምር።
በጣም አመሰግናለሁ አሉላ። መጀመሪያ የአንተን የተለየ አድናቆት ባቀርብ ደስ ይለኛል። ምክንያቱም ብዙ ጊዜ ይህን የኪነ ጥበብ ማህበረሰብ የሚያነቃቃ ፕሮግራም ነው የምታዘጋጀው። አመሰግናለሁ። ምንም ረዥም ጊዜ ቢሆን ሁልጊዜ ነው የማዳምጥና የምከታተል። አሁንም ቁርታ ክታዘበቀ ደስ ይለኛል። የጥበበ ማለፍ በጣም ነው ያስደነገጠን ሁላችን። ጥበበ ካናዳ ሲመጣ ያው ፌስቡክ አለ፣ በፌስቡክ እንገናኝ ነበረ። የሚመጣበትን ቀን ሁሉ ነግሮኝ እኔ መሞቱን የሰማሁት ልክ ከአውሮፕላን መጥቶ ከአውሮፕላን ጣቢያ መጥቶ ቤቱ ተኝቶ በዛው እንዳረፈ ነው የተነገረኝ። ወዲያ ሄድን። እንግዲህ ምንም ማድረግ የማይቻልበት ሁኔታ ተፈጠረ።
ይህንን ዜናው እንደሰማሁኝ ያው መነገር ያለባቸው ጋር ደወልኩኝ። በተለይ የአሁኑ የሰዓሊያን ማህበር ፕሬዚዳንት ማወቅ ስላለበት ለእሱ መጀመሪያ ደወልኩኝ። ሌላ ያው የእሱ የቅርብ ጓደኞች እና እኔ የማውቃቸው የቅርብ ጓደኞቻችን ታላቁ ሰዓሊዎች የምንላቸው እነ ወርቁ ጎሹ፣ እነ ዘሪሁን ጌታና የመሳሰሉት ጋር ደወሉ። ያው በዚሁ መሰረት እኔ ከቤቱ በጠዋት ሄድኩኝ። አስከሬኑን ተከትለን የካ ሚካኤል መጣን። ያው ብዙዎች ሰዓሊዎች በጣም ሀዘን ላይ የወደቁ ሁሉ እዛው ነበሩ።
ትልቅ ሀዘን ነው ወዳጃችሁ የጥበቡም ማህበረሰብ አንድ ትልቅ ሰዓሊን ያጣው ህይወትና ስራውን ለመዘከር ነው። እና እስኪ ጥበበ ምን አይነት ሰዓሊ ነበር? ለመሆኑ ጥበበስ ማን ነው የሚሉትን መልከት ብናደርግ። አንተ ሰዓሊ ብቻ ሳትሆን የሰዓሊያንም ታሪክ የስነ ስዕሉንም ታሪክ በስፋት የጻፍክ ነህና በግልም እንደ ባለሙያም መቼ ነው ያወቅከው?
እሱን ያወቅኩት ስራውን ያወቅኩት ብል ይሻላል። የጥበበን ስራ ያወቅኩት በ1970 አካባቢ ነው፣ በኛ ማለት ነው በኢትዮጵያ አቆጣጠር በ1970 አካባቢ ነው። የእሱ ወዳጅ የሆነ እኔ በቅርብ የማውቀው እንደ አጋጣሚ ሆኖ በህይወቴ ለምሱም ተሾመ በቀለ የሚባል በቅርብ የማውቀው እና የምከታተለው አብረው ኤግዚቢሽን አሳዩ። የእነሱን ኤግዚቢሽን ባየሁበት ወቅት ነው ጥበብን ያወቅኩት። ከዛም ያው ነው በየአጋጣሚው ስንገናኝ ብዙ ነገሮች እናወራ ነበረ። አሁን በቅርብ የሆነው እንግዲህ እኔ ከአሜሪካ ከተመለስኩ በኋላ ብዙ ቅርበት አዳበርን፣ ብዙ ጨዋታም ተጫወትን። በጣም የተለየ ሰው መሆኑን ያየሁት እዚህ ከመጣ በኋላ ነው። ቀደም ብሎ ያው ሰዓሊዎችን ለማወቅ በምፈልግበት ጊዜ ያገኘኋቸውን ሰዓሊዎች እንደምቀርብ እሱንም ቀርቤው ነበረ። በጥልቀት ግን ማወቅ እና መመራመርም አልቻልኩም ነበር። አሁን እዚህ ሀገር ከመጣሁ በኋላ ካየሁት እና ከተረዳሁት ስራዎችንም በመከታተል ከጀመርኩ ወዲህ በጣም የተለየና በጣም የረቀቀ የኢትዮጵያዊ የዘመናዊት ኢትዮጵያ ሰዓሊዎች አመለካከት ያለው መሆኑን ተረዳሁኝ። እዛ ጊዜ ጀምሮ ነው ተከታተልኩት።
በርካታ ዓመታት በዩናይትድ ስቴትስ ከኖርክ በኋላ ነው የተመለስከው። ይሁንና የጥበብ ስራዎችን እንደ ባለሙያም ትከታተል እንደነበረ ሰው እንደው አንዳንድ ጥያቄዎች ወደ ኋላ የሚወስዱ በተለይ ደግሞ የኢትዮጵያን ሰዓሊያን ታሪክ በጻፍክበት ድረገጽህ ላይ ከመጀመሪያው ጀምሮ የነበሩትን ያካተትክበትን የመመልከትና በዚያም ርዕስ የመወያየት እድል ነበረንና ስለ ጥበብ እንደው አንዳንዱ ከስራዎቹ ጋር የተገናኙ ነገሮችም ለአድማጮቻችን ብታስታውስልን። ጥበብ ከ1970 እስከ 73 ዓመተ ምህረት በትምህርት ቤቱ አካባቢ በነበረበት የስድስት ወጣት የስነ ጥበብ ባለሙያዎች የሚባል ቡድን እንደመሰረቱ እና ስዕሎቻቸውንም እንዳሳዩ ይገልጻል የተመለከትኩት ታሪክ። መጀመሪያ ካሳያቸው ስራዎች ውስጥ ይመስላል ከ81 ዓመተ ምህረት አንስቶ ደግሞ ከኢትዮጵያም ውጪ ማሳየት መጀመሩን ይገልጻል። የመጀመሪያ ስራዎቹ ታስታውሳቸዋለህ? በጊዜ ሂደት ውስጥ የመቀየር ሁኔታ አይተህባቸው ከሆነ ዝንባሌውን አሰራሩን በተመለከተ ምን ታያለህ? ጥበብ ስራዎች ውስጥ በዘመናት ውስጥ
ይገርማል እንግዲህ እሱ ትልቅ ስኬት እና አስተዋጽኦ የምለው ለውጡን ሲያሳየን ከነበረው ያው ማንኛውም ሰዓሊ ትምህርት ቤት ገብቶ የተማረውን እያዳበረ እያለቀቀ ይሰራል። ጥበብም አንዱ ነበረ። ግን ድንገት በተለይ ከለውጡ በኋላ የተለየ አቀራረብ አሳየ። የተለየ የምለው ምንድን ነው? በእኛ የስዕል ታሪክ ውስጥ በኢትዮጵያ ስዕል ታሪክ ውስጥ በተለይ የሀያኛው ክፍለ ዘመን ወይም የዘመናዊት ኢትዮጵያ ስዕል ታሪክ ውስጥ የጥልቀትና ርቀት ቀደም ብሎ የጥንት ሰዓሊዎች የነበራቸውን ችግር በረቀቀ መንገድ የተራቀቁ ማቅረብ የሞከሩ ብዙ ሰዓሊዎች አሉ። የጥበበ የተለየ ነበረ። በመደርደር አንዱን ወደ ላይ፣ አንዱን ወደ ታች፣ አንዱን ከፍ፣ አንዱን ዝቅ በማድረግ በሰሌዳው ላይ ጥልቀት ራሱ ይፈጥር ነበር። ጥልቀት፣ ርቀት፣ ስፋት ሁሉ ይፈጥር ነበር። ይሄ ነው እንግዲህ መሰረታዊ ለውጥ አስገኘ የምለው ጥበበ እዚህ ላይ ነው። ከሌሎቹ ሰዓሊዎች በጣም የተለየ የሚያደርገው ምናልባትም ቀደምት የነበሩ ወይም ጥንት የነበሩ በሃይማኖትም ርዕሰ መንገድ እየተነሱ ይሰሩ የነበሩ ሰዓሊዎች ይራቀቁበት የነበረውን ከመንፈስ የሚፈልቅ አቀራረብ አለ። ያንን በሱ በዘመናዊው ቋንቋ ያዳበረ ሰዓሊ ነው ጥበበ። በሰሌዳ ላይ የምታየው ርቀትና ጥልቀት፣ ስፋት የመሳሰሉትን ዘመናዊ አድርጎ ማውጣት የቻለ ሌሎች ሰዓሊዎች ቢኖርም ጥበበ ቀደምት ነው ማለት እችላለሁ። ሰዓሊዎች መቼም በየጊዜው ስራዎቻቸውን እያዳበሩ እንደሚወጡ የታወቀ ነው። ግን አንድ ቦታ ላይ የነሱ የተለየ ግኝት ነው የምንለው የጥበብም ምልክት የሆነው ለእኔ ወይም እኔ ያደነኩትና እኔ ያስገርመኝ ሰዓሊ ይጨነቅበት የነበረውን የአንድ የሰውነትን ወይም የመልክዓ ምድርን የጥልቀት፣ የስፋት የመሳሰሉትን ነገሮች በራሱ ቋንቋ መፍጠሩ ነው በጣም ያስገርመኝ እና ያንን ይዞ ለረዥም ጊዜ ቆይቷል። ስራዎችም ቢሆኑ አሁን የደመቁለት እዛ ላይ ነው። እኛ የምናውቀው ብዙዎቹም የሚናገሩት በዚሁ ነው።
አሁን የገለጽከውን እየተመለከትኩ ነበረ። በስዕሎቹ ላይ በአንድ ገጽ ባለው ስዕል አንድ ገጽ ላይ ያለ ነገር ነው እና ሶስት ገጽታ ያለው ነው ወይም ጥልቀቱን፣ ስፋቱን ሁሉን ነገር ማካተት የሚቻልበት ዘይቤ በእርግጥም በራሱ የረቀቀ የመሆኑን ያህል በራሱ መንገድ ደግሞ የሰራው የተለየ መስህብ ያለው ይመስለኛል። እናንተ አይነቱ በባለሙያ አይን ሲታይ ደግሞ የተለየ ስሜት ይሰጣል እና ምናልባትም የምንነጋገረውን ነገር ይበልጥ ለመረዳት አድማጮቻችን የጥበብን ስዕሎች የማየት እድል ቢያገኙ ይበልጥ የተሻለ የሚሆን ይመስለኛል። አቶ ሰየ ወደ አንተ ልመለስና ስለ ጥበበ ስለ ሰውየው ደግሞ ልጠይቀ።
አንድ ወዳጅ እንግዲህ ይበልጡን ደግሞ ወደ ኢትዮጵያ ተመልሰ ኢትዮጵያ መኖር በጀመርክባቸው ባለፉት 10 ዓመታት ውስጥ ይበልጥ መቀራረባቸውን ጠቀስ አድርገሃል በመግቢያችን።
ለመሆኑ ጥበበ ምን አይነት ሰው ነበር? እንግዲህ ስለ ህይወትም ስለ ስነ ጥበብም ስለ ዕለታዊ ሁኔታ መጫወት አይቀርምና እንደ ወዳጅ ጓደኛ ምን አይነት ሰው ሆኖ አገኘኸው? እንዴት ስታስታውሰዋለህ?
ይገርማል። እንዲያውም እሱ አቀራረብ ከስዕሉ ያልፍና ሌላ ዓለም ውስጥ ነው የሚያስገባ። አብረ ስትጫወት እሱ ጋር የህይወትን ጠቅላላ ፍልስፍና የሚናገር ነው። እንደው አረስ አትሰጠውም። እሱ እየፈጠረ አንተ እስከምታምነው ደረጃ ድረስ የሚሄድ ሰው ነው። በዛ ላይ ብዙዎች ወዳጆቹ ያውቁታል። በጣም ተጫዋች፣ በጣም አንደበተ ርቱ እና የነቃ ፍልስፍና አይነት አመለካከት ያለው በኢትዮጵያን ደረጃ በተለይ በሰዓሊዎች እኔ እስከማውቀው ድረስ እንደሱ ያነበበ በሱ ዘመን ባሉ ሰዓሊዎች ደረጃ ስታየው እንደሱ ሙዚቃ የሚሰማ እንደሱ ያነበበ እንደሱ ከብዙ ሰዎች ጋር የተወያየ አላየሁም። ከደራሲዎች፣ ከሙዚቀኞች፣ ከጋዜጠኞች ጋር ብዙ ቅርበት ያለው ሰዓሊ ነው እና ለእኔም ሲያጫውተኝ እንደውም አንዳንድ ጊዜ እኔ ሰውን ሳየው ስዕሌን እንደምሰራ ነው የሚያየው ነው የሚለኝ። ውስጡ ብዙ ነገር ያለ ያልተደረሰበትን መልኩን ሳይሆን ያልተደረሰበትን ባህሪውን ሁሉ ማየት ይችላለሁ ይለኛል። ሁሉም የራሱ አስተሳሰብ አለው። ጥበብም እንደዚሁ የጠለቀን ሚስጥር የሞላበት አመለካከት ቢሆንም በግልጽ ነው የሚያስረዳ፣ በግልጽ ነው የሚነግር። ብዙ ያነበበም ነው እሱ በምሳሌዎች ነው የሚያስረዳ። ከስዕሉም ጋር ይወስድሃል፣ ካነበበውም ጋር ገናኛል። ጥልቀት ያለው ሰው ነው ባጭሩ።
የሙዚቃ ነገር አንስተሃል እና በቤተሰብ አባልነት አብሮ በማደግ ያነጋገር ነው አቶ ተፈራ ደምሴ ከአንተ ጋርም ትውውቅ ያላችሁ ይመስለኛል። እሱ ሲያጫውተን የሙዚቃ ምርጫዎቹን ሲነግረን ነበረ። አንድ የጥበብ ዘርፍ ውስጥ ሆኖ በሌላ ጥበብ መማረክን፣ በራስ ጥበብ ብቻ ያለመገደብን፣ እንዳዘቦት መስማት ብቻ ሳይሆን ሙዚቃም ከሆነ የተለዩ ሙዚቃ አይነቶችን ሆን ብሎ መከታተል፣ ሙዚቃ ውስጥ ካሉ በስነ ስዕል መሳብ፣ በስነ ጽሁፍ እንዲህ ከራሳቸው ከሚሰሩት ካሉበት የሙያ ዘርፍ ወጣ ያሉ የጥበብ ዘርፎችን ሆን ብሎ ለማወቅ፣ ለማየት፣ ለማጣጣም መፈለግ ራሱን የቻለ የሚገለጽ ጠባይ ነው እና እስኪ የሙዚቃውን ነገር ገፋ አድርገህ ንገረን። የምታስታውሳቸው ካሉ የጃዝ ሙዚቃ እንደሚወድ ነግሮናል። እንዲሁ የሚወዳቸውንም ዓለም አቀፍ የሙዚቃ ሰዎች ጠቀስ ጠቀስ አድርጎልናል። ምን ታስታውሳለህ?
እንዳልከው ተፈራም እንደነገረ ጥበበ ቤት ውስጥ ብዙ አይነት የሲዲ ምንጭቶች አሉ። ጃዝ ነው በብዛት ያለው፣ ጃዝ ሚዚክ ነው። ምናልባትም ይሄ የሆነው በሱ በ1960ዎቹ በነበሩ ሰዓሊዎችም በነበሩ በአጠቃላይ ዘመናዊነትን ይዘው ይራመዱ የነበሩ ደራሲዎች፣ ሙዚቀኞች፣ ቲያትረኞች መሀል የሚፈቀር የውጭም ይሁን የሀገርም ሙዚቃ በመሆኑ ይሆናል። ከዛ ውጭ ግን የሀገር ውስጥ ዘፋኞችን በብዛት ያደንቃል። በተለይ አሁን በቅርብ ያረፈው የሀረሬው ዘፋኝ በጣም ያደንቀው ነበር። አረፈ ሲባል እኔ ደውሎ እኔ በቅርብ አልከታተለውም፣ የታወቀ ዘፋኝ መሆኑን አውቃለሁኝ። ጥበበ አረፈ ሲባል ለእኔ ደውሎ ነግሮኛል። ምናልባትም እንግዲህ የእኔ እንትን ቅርበ እኔ የማውቀው መስሎት ነው። አሊ ቢራ ለጥበበ በጣም ቅርብ ማለት ይቻላል የነበረው እና ያደንቀው ነበር። አሁን እሱን ዘፈን ያደንቃል፣ ግን በዛ አይነት ደግሞ የሚዘፍኑ ሌሎች ካሉ ሲያነሳ አልሰማውም። የበለጠ አተኩሮ የሚያው የጃዝ ሙዚክ ነው። ጃዝ ይወዳል፣ ሌሎችንም ይህ ነው ሊከታተል ይችላል። እኔ አላጋጠመኝም። የሚሄደው እንግዲህ ያው በወር ወይ በሁለት ወር ተቀጣጥረን ቤቱ እሄዳለሁኝ። በዛ ጊዜ የሚያወራኝ አልፎ አልፎ ካለ የሙዚቃ ጉዳይ እዛ ስቱዲዮ ውስጥ ዞር ዞር እያልኩ ሳይ የሲዲ ክምችት ውስጥ ያለው ጃዝ ነው፣ የጃዝ ሚዚክ ነው። ከዛ ውጭ አይ ቲንክ ማንኛውም ኢትዮጵያዊ እንደሚወደው ዘፈን ይወዳል። የተለየ እንትን አለው ብዬ መናገር አልችልም። ያነሳልኝ የአሊ ቢራ ነው።
መልካም። አቶ ሰየ የመጨረሻ ጥያቄ ላንሳል። የጥበብን የህይወት እይታ በዕለት ተዕለት ህይወት ተሞክሮ የሚገጥሙትን ነገሮች ከኑሮ ዘይቤ ጋር ስለሚያዛምድበት ዝንባሌ በቀደመው አስተያየት አንዳንድ ያነሳሳቸው ጭብጦች አሉ። በመጨረሻም በሙያው እንዳንጋፋ በሳል ሰዓሊ ቋሚ የሚሰኝ ዘለቄታ ያለው ፕሮጀክት ላይ የመሳተፍ እድል አግኝቶ የሰራው ስራ ካለ ይህን ደግሞ ብታጫውተንና የውይይታችን መቋጫ ብናደርገው።
ያነበበው ብዙ ነው። በየጊዜው የሚያነበውም እንደ ምሳሌ ነው የሚወስደው እና የዌስተርንም የኢስተርንም ፊሎሶፊ በጣም ይከታተላል። ካናዳ በሚኖርበት ጊዜ ኔቲቭ ካኔዲያንስ የሚሏቸው
ነባር ህዝቦች የሚሏቸው
እነሱ ጋር ሁሉ አብረው በመዋል ብዙ ትምህርት ወስደዋል። ከነሱ የእነሱን ፍልስፍና ሁሉ ይህኑ በዴይ ቱ ዴይ ህይወቱ ሲጠቀምበት አይቼዋለሁ። ሊትራሊ በጣም ሴንስቲቭ ነው። በአንድ እንትን ውስጥ ታሽጎ መቆየት የሚፈልግ አይደለም። ከስዕሉ ፍልስፍና ጋር አብሮ ነው ህይወቱም የቆየው። ለምሳሌ የህክምና ችግር ነበረው፣ ግን በፍጹም የሚጠቅሰው አይደለም። እሱ የሁለት ጊዜ ነው እንደዚህ ነው ሰርጀሪ ያደረገው ልቡን፣ ግን አንዲት ደቂቃ እንኳን አይሰጠውም ስለሱ ሲያወራ። ስለ ጤናውም አያወራም። አምፋይን ነው የሚለው ደህና ነኝ ነው የሚለው የምታይበት ነገር ካለም አንተ እንድትረሳው ሌላ ጨዋታ ነው የሚያጫወተው። እንታዝንለት ወይም እንድትመጻደቅለት የሚፈልግ ሰው አይደለም። ባህሪው በጣም ጠንካራ ነው እና ያው ስዕሎችም ቢሆኑ ጠንክረው የሚወጡ መሆናቸውን ያወቀ ነው። የሚያሳዝነው እኔም ይህንን በሰፊው ታሪክ የሚያነሳው ነው እድል አልተሰጠውም ኢትዮጵያ ውስጥ ኤክስፕረስ እንዲያደርግ። በትንሽ ለግለሰብ የሚሰሩ ስራዎች ላይ ነው እየሰራ ጊዜውን ያሳለፈው። ማለትም ምንድነው እነዚህ የስቱዲዮ ሰዓሊ የሚሰራውን ስዕል ብቻ እየሰራ ነው። እድል ቢሰጠው እሱ ድሮ የቤተ ክህነት ስዕሎች ወይ መስጊድ ሰዓሊዎች እንደሚያደርጉት አይነት ዴኮሬሽን ቢሰጠው እና ቻሌንጂንግ ወይም አንዳንድ ጠንካራ ሀሳብ ሀገር ውስጥ ኖሮ ይሄ በስርዓት አለበት የሚል ስርዓት ቢኖር በቀጥታ የዛ አይነት ስራ ሰርቶ የሀገሪቷን ታሪክ በስዕል በተለይ የሚያስቀር ትልቅ ሰዓሊ ነበረ። በተረፈ ግን በአንዳንድ ነገሮች አትወስነውም። በጣም ዋይድ ነው ምኞቱና ፍቅሩ ሰፊ ነው። ለህይወትም ያለው ለሰውም ያለው በአጠቃላይ ለስርዓትም ያለው ሰፊ ነው። ግን እድል አላገኘም። ሌሎችም ሰዓሊዎች ያው አላገኝም ማለት ይቻላል። ግን የጥበበ ደግሞ በጣም ያን የመሰለ እውቀትና ስጦታ ኖሮት ያን የመሰለ አስተሳሰብና ራይን ያለው በሰፊው በሀገር አቀፍ ደረጃ ስራዎች እንዲሰራ ይኸው ኮሚሽን መደረግ ይችል የነበረ ሰዓሊ ነው አልሆነም። ይሄ ባለመሰጠቱ ብዙዎቹን እሱ ሊያወጣ የሚችላቸውን ነገሮች ሳናገኛቸው ቀረን። አሁን የምናወራው አንተም እኔም የምናውቃቸው ስራዎቹ በየፌስቡኩም ላይ በየመጽሐፉም ላይ ታትመው የምናያቸው እነሱ ራሱ እየተፈላሰፈ የሚሰራቸው ናቸው እንጂ በማዕከል ደረጃ ወይም በቤተመዘክር ደረጃ ወይም በአንድ ነው የጠለቀ ወይም የበቃ ድርጅት ታዞ ኮሚሽን ሆኖ ወይም ተጠይቆ ሰርቶ ቢያቀርብ በጣም የሚገርም ውጤቶች ይታይ ነበረ።
ትልቅ ነጥብ ነው ያነሳኸው። ተስፋ አደርጋለሁ የእሱን ፈለግ የተከተሉ የሙያ ልጆቹ ተማሪዎቹም ከጥበብ ብዙ የሚቀስሙት ቁም ነገር ያለ ይመስለኛል። ህይወትና ስራውን በተመለከትንበት በዚህ ውይይትም ሁሉን ለሚወደው ነገር የሰጠ የጥበብ ሰው ነው የተመለከት ነው። አቶ ሰየ ገብረ መድን የስነ ጥበብ ሰው፣ የስነ ጥበብ ታሪክ አጥኚ፣ የወዳጅህን የእውቁን ሰዓሊ ጥበበ ተርፋን ህይወትና ስራ ለመዘከር በተሰናዳው ዝግጅት የምታውቃቸውን ታሪኮች እንደ ጥበብ ባለሙያም ደግሞ እይታን ስላጋራን ለጊዜህም እንዲሁ በእጅጉ አመሰግናለሁ። ተስፋ አድርጋለሁ ምናልባት ምን ሌላ እንደዚህ የሚወደድ የጥበብ ሰው አተን ሳይሆን በሌላ የጥበብ ጉዳይ መልሰን እንደምናገኝ ተስፋ አድርጋለሁ። ለአሁኑ እግዜር ይስጥልኝ።
በጣም አመሰግናለሁ። ስለ ጥበብ ብዙ መነገር ይችላል እንጂ በዚች ሰዓት ውስጥ ነው የተናገርኳት። ኮንስል ነች። ብዙ ጥልቀት ያለው ነገሮች ወደፊት እንደሚነገር አውቃለሁኝ። አሉላ፣ ለማህበረሰቡ ለሳሪያ ማህበረሰብ ያለን አክብሮት አውቃለሁኝ። ባለማቋረጥ እንደዚህ አይነት ማበረታቻ ስታቀርብ ደስ ይላል። በኃይል አመሰግናለሁ።
ክቡራትና ክቡራን አድማጮቻችን ቀደም ያሉት ሁለት የመታሰቢያ ዝግጅቶች የእውቁ ድምፃዊ ሙሉቀን መለሰና እውቁ የስነ ጥበብ ሰው ጥበበ ተርፋ ህይወትና ስራ የተዘከሩባቸው ሁለት ዝግጅቶች ሙሉ ቅንብሮቹን በድረገጻችንና በማህበራዊ ገጾቻችን ላይ የምናኖር መሆኑን ከወዲሁ ለመግለጽ እንወዳለን። አሁን ወደ አዲስ አበባው መስኮት እንዝለቅ። ያሬድ ይለናል ንጉሴ።
ዛሬ ሚያዝያ 5 ቀን 1500 ዓመተ ምህረት ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ተወለደበት ነው። እንደ ትናንት ሚያዝያ 5 ስለ ቅዱስ ያሬድ የቅኔ መምህር የዜማም ሙያ ባለቤት የሆነውን የ32 ዓመቱ ወጣት መምህር ብሩክ ጌታቸው የያሬድን የጾመ ድጓ ድርሰት ከግዕዝ ወደ አማርኛ ለመጀመሪያ ጊዜ ተርጉሞ አቅርቧል። እሱን በተለይ ቀርባለሁ። ዛሬ ግን ስለ ቅዱስ ያሬድ የትናንት የልደት ቀኑ መታሰቢያ አንዳንድ ነገሮችን ያጫውተናል።
ንጉሴ አክሊሉን ለዝግጅቱ እናመሰግናለን።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም፣
በደህና ደሩ።